ይህ በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምናመሻችሁ በጌታ የተወደዳችሁ ክቡራን አድማጮች፣ እግዚአብሔር የተመሰገነ ይሁን። እነሆ ተከታታዩን የመጽሐፈ ሩት ጥናታችንን ዛሬም ደግሞ ይዘን ቀርበናል። በሚኖረን ክፍለ ጊዜ ከዝማሬ በመቀጠል ከምዕራፍ 1 ቁጥር 6 እስከ ቁጥር 16 ያለውን አብረን አንድ ላይ እንመለከታለን። እስቲ በማስቀደም እንግዲህ ዝማሬን ጋብዛችሁ
ወንዱን ተራራው እንዳገቱ ኩራቱ አቋርጦ መሄዱ ለመስበክ ወንጌሉ ምንኛ መጣረ ምንኛስ መጣረ ለእግዚአብሔር መንግሥት ነፍሳት መማረ የምስራቹ ወንጌሉ ኢየሱስ ጌታ መሆኑ የሚመሰክር አፍሩክ ይሁን የምስራቹ ወንጌሉ
ዝማሪ እግዚአብሔር የተመሰገነ ይሁን። በዝማሪውም ያገለገለንን ወንድማችንን ሙልጌታ ሰብስቤን ባለበት ስፍራ እግዚአብሔር በኑሮውና በአገልግሎቱ አብዝቶ ይባርከው እንላለን። እንጸልይ። እግዚአብሔር አባታችን ሆይ፣ ያንዳንዷን ቀን እየመረሃን እስከዚህ ሰዓት ድረስ ደግሞ ያደረስከን አንተ ነህና እጅግና መሰግነሃለን። በዚህ ሰዓት ወገኖቼ ራዲዮናቸውን ከፍተው ከቃልህ ደግሞ ማዕድ ለመመገብ ቀርቧል ይጠባበቁሃል። እግዚአብሔር ሆይ አንተ እንደ መሻታቸውና እንደ መራባቸው መጠን ደግሞ ቃልህን እንድትመግባቸው ለምናሃለሁ። እኔንም ባሪያህን በዚህ ስፍራ ተመልከተኝ። የሚኖረንንም ጊዜ ሁሉ ባርክልን። በደላችንና ድካማችንንም ሁሉ በልጅ በጌታ በኢየሱስ ክርስቶስ ስም ይቅር በለን። ስለ ኃያሉና ስለ ዘላለማዊ ስም ስትል ስማን፣ አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን ከሩት መጽሐፍ ስለ አቢሜሌክና ኑሃሚን፣ ስለ ልጆቻቸው ማሃሎንና ከሊዮን፣ እንዲሁም ደግሞ ስለ ሩት፣ እንዲሁም አልፈን ደግሞ ስለ ኦርፋ መመልከታችን ይታወሳል። ይህ ኮብላይ ቤተሰብ ልክ እንደ ኮብላዩ ልጅ በኮበለሉበት ባዕድ ምድር ቅጣታቸውን ስለ መቀበላቸው ተመልክተን ከሰዓት አኳያ ትምህርታችንን ማገባደዳችን የሚታወስ ዛሬም ደግሞ ትናንትና ካቆምንበት ስፍራ ትምህርቱን እንቀጥላለንና መጽሐፍ ቅዱሶቻችሁን እስቲ ገለጥ ገለጥ አድርጋችሁ ሩት ምዕራፍ 1 ቁጥር 6 አውጡ። ሩት ምዕራፍ 1 ቁጥር 6ን ተመልከቱ። እርሷም በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደጎበኘ እንጀራም እንደሰጣቸው ስለሰማች ከሞዓብ ምድር ልትመለስ ከሁለቱ ምራቶቿ ጋር ተነሳች የሚልን ቃል እናገኛለን። አስተውሉ ወዳጆቼ፣ እግዚአብሔር ቃል ኪዳን በገባላት ምድር ላይ የራቡ ጊዜ ተፈጸመ። እግዚአብሔር በቤተልሔም እንጀራ እንደሰጠ ሰሙ። የዳቦና የምስጋና ቤት እንደገና በእግዚአብሔር ተጎበኘ። አሁን ይቺ ሴት ወደ ቤቷ ለመመለስ ፈለገች። ኮብላዩ ቤተሰብና ኮብላዩ ልጅ ያባታቸው ቤት እንደገና ናፈቃቸው። ያባታቸው ቤት የማይናፍቃቸው ከሆነ እነዚህ ልጆች ያባታቸው ልጆች መሆን ባልቻሉ ነበር። ኮብላዩ ልጅ የሪያረኛ ሆኖ በኖረበት ዘመን ሁሉ ደስተኛ አልነበረም። ወዳጆቼ፣ የሪያረኛ መሆንንም አልፈለገም ነበር። የሪያ ባህሪ በርሱ ውስጥ አልነበረም። በርሱ ውስጥ የነበረው ባህሪ ያባቱ ባህሪ ነበር። ስለዚህም ሲናገር ተነስቼ ወደ አባቴ ቤት ሄዳለሁ አለ። አሳሞች የሚወዱት መሰማሪያቸው ነው። ጴጥሮስ የነገረን አንድ ታሪክ አለ። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 22 ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 22 ላይ ይህንን ተምሳሌታዊ አነጋገር እኔ ኮብላዩ አሳማ ብዬ ጠራዋለሁ የታጠበች ሪያ በጭቃ ለመንከባለል ትመለሳለች ይለናል። ትመለከታላችሁ፣ ኮብላዩ ልጅ በነበረበት አገር አንዲቷ ትንሽ አሳማ ሰውነቷን ታጥባና ነስታ ለኮብላዩ ልጅ ወደ ቤት ተመልሼ እንድሸጥልህ ትፈልጋለህ፣ ስለዚህ ከአንተ ጋር መሄድ ነው የምፈልገው ትለዋለች እንበል። ከዚህ የተነሳ ይቺ ትንሽ አሳማ ከኮብላዩ ልጅ ጋር ወደ ቤት ከሄደች በኋላ ከእርሱ ጋር በዚያ ስፍራ መሆንን አልወደደችም። በዚያ ንጹሕ አንሶላና ንጹሕ የጠረጴዛ ልብስ ስላለ እንዲበላሽበት አልፈቀደችም። ስለዚህም ለኮብላዩ ልጅ ለምን ምግባችንን እግርግም ውስጥ ገብተን እኛም በዚያ ውስጥ ገብተን እየተመገብን አንዝናናም? ለምንስ ነው ንጹሕ አንሶላ የሚያስፈልገን? እኔ ጭቃን መርጣለሁ ትል ጀመር። በመጨረሻም ትንሿ አሳማ ተነስታ ወደ አባቴ ቤት እመለሳለሁ አለች። ታውቃላችሁ፣ ይህ ደካማ ልጅ የት እንዳለ በአሳማ ማጎሪያ በረት ውስጥ ነበር። ትንሿ ኮብላይ አሳማ ወደ አባቷ ለመመለስ ዘወትር እንደ ተመኘች ሁሉ ይህም ልጅ ዘወትር ለመመለስ ወደሚመኘው ወደ አባቱ ቤት ይሄድ ዘንድ ይናፍቅ ነበር። ወዳጆቼ ሆይ፣ ዛሬ ባለንባት ዓለም ውስጥ ብዙ የሚያምታቱን ነገሮች አሉ። ለሕይወት በሰጠነው ነጻነት መሠረት ኮብላይ ልጆች ወደ አሳማ ማጎሪያ ሲሄዱ፣ ኮብላይ አሳማዎች ደግሞ ወደ አባታቸው ቤት ሲመለሱ ነው የምንመለከተው። ተመልሰው ግን እንደ ልጅ ሲኖሩ አናይም። አንዳንዴም በቤተ ክርስቲያን ውስጥ እነዚህ ሰዎች ገብተው ችግር ፈጣሪዎችና አመፀኞች ይሆናሉ። ይህ ችግር ፈጣሪ የሆነ ሰው አንድ ቀን ተመልሶ ወደ አሳማ ማሰማሪያ በረት ሲሄድ ማየታችን አይቀርም። በመጨረሻም ይህ ቤተሰብ ወደ ቤቱ የግዴታ መመለስ ነበረበት። ኑኃሚንም ተነስታ ወደ ቤተልሔም ይሁዳ መለሳለሁ አለች። ቁጥር 7ን ተመልከቱ። እርሷም ከሁለቱ ምራቶቿ ጋር ከተቀመጠችበት ስፍራ ወጣች፣ ወደ ይሁዳም ምድር ሊመለሱ በመንገድ ሄዱ ይለናል። ኑኃሚን ምራቶቿን በመረረ ሁኔታ ታነጋግራቸው ጀመር። ወደ ቤተልሔም አብረዋት ቢሄዱ የሚገጥማቸውን ችግር ትነግራቸው ዘንድ ተነሳች። በወቅቱ ሞዓባውያንና እስራኤላውያን በፍጹም የሚስማሙበት አንድም ነገር አልነበረም። እስራኤላውያን ከሞዓባውያን ጋር አግባብ አልነበራቸው። ልክ በኋላ ላይ እስራኤሎች ከሰማርያውያን ጋር መግባባት እንደሌላቸው ማለት ነው። ሁለቱ ሴቶች ልጆች ሞዓባዊ በመሆናቸው ምክንያት በእስራኤል የሚጠብቃቸውን አስከፊ ሁኔታ ኑኃሚን በግልጽ ነገረቻቸው። እንደገና ባል አግኝቶ ማግባት እንደማይችሉ፣ ገና ወጣት ሴት ልጆች መሆናቸውን ሁሉ ነገረቻቸው። ከአሁን በኋላ ባላቸው የሞተባቸው ባልቴት እንደሚሆኑና ምንም የሌላቸው ድሆች እንደሚሆኑ ጨምራ ነገረቻቸው። ምክንያቱም እርሷ በሞዓብ ምድር ሁሉን ያጣች ሴት ስለሆነች ለእነርሱ የምትሰጣቸው ወይም ደግሞ የምታወርሳቸው አንዳች ነገር የላትም ነበርና። ቁጥር 8ን ተመልከቱ። ኑኃሚንም ምራቶቿን ሂዱ፣ ወደ እናቶቻችሁም ቤት ተመለሱ፣ በኔና በሞቱት እንዳደረጋችሁ እግዚአብሔር ቸርነት ያድርግላችሁ አለቻቸው። ለነዚህ ልጆች የነበራት ቃል የሚያስደንቅ ነበር። ጥሩ ምራቶች እንደነበሩ እንረዳለን። ታውቃላችሁ በአገራችንም ሆነ በሌላው ክፍለ ዓለም እንደምናየው ብዙ እናቶች የልጆቻቸው ሚስቶች ባሎቻቸውን ብዙ ይጠቅማሉ ብለው አያስቡም። ነገር ግን እዚህ ላይ ደፍረን የምንናገረው ነገር አለ። እነዚህ ሴት ልጆች ለባሎቻቸው መልካም ሚስት እንደነበሩ ነው። ኑሐሚን እነዚህን ሴቶች ልጆች ወደ እናቶቻቸው እንዲመለሱ ከእርሷም ጋር አብረው ወደ ቤተልሔም እንዳይሄዱ ችግርም እንዳይገጥማቸው በማበረታታት እንዲህ ትላቸው ጀመር። ቁጥር 9ን ተመልከቱ። እግዚአብሔር በየባላችሁ ቤት ረፍት ይስጣችሁ አለቻቸው። ሳመቻቸውም ድምጻቸውንም ከፍ አድርገው አለቀሱ ይላል። ይህ በርግጥ የሴቶችን ስሜት የሚገልጽ ነው። ቢቀሩ ከሞአባውያን መካከል ባል ሊያገቡ እንደሚችሉ፣ ነገር ግን አብረዋት የሚሄዱ ከሆነ ባል የማግባቱን እድል እንደማያገኙ በግልጽ ነገረቻቸው። እነዚህ ሶስት ሴቶች በሞአብ ምድር በሚገኘው መስቀለኛ መንገድ ላይ ቆመው ነበር። በዚያ አብርሃም አገር ባሉ መስቀለኛ መንገዶች ላይ በደረሳችሁ ቁጥር እነዚህን ሶስት ሴቶች ማለትም ሩትን፣ ኑሐሚንንና ኦርፋንን ማሰባችሁ አይቀርም። እነዚህ ሴቶች በዚያ ስፍራ ቆመው መለያየት ግድ ሆኖባቸው በእንባ ይራጩ ነበር። ማረባቸውን በማውጣት እርስ በርስ ይላቀሱ ነበር። ሁሉም በአንድ ላይ በአንድ ጊዜ ያለቅሱ ነበር። ድርጊቱን በክርስትና አንጀታችሁ በዓይነ ሕሊና ስትመለከቱት እናንተም ዐይኖቻችሁ በእንባ ተሞልተው ሆዳችሁን ባር ባር ሳይላችሁ እንደማይቀር እርግጠኛ ነኝ። ቁጥር 10ን ተመልከቱ። እነርሱም ከአንቺ ጋር ወደ ሕዝብሽ እንመለሳለን አሏት። አሁን የመጀመሪያ ውሳኔያቸው የነበረው ከአንቺ ጋር እንመለሳለን የሚል ነው። ቁጥር 11 ላይ ደግሞ ኑሐሚንም አለች፣ ልጆቼ ሆይ ተመለሱ። ለምን ከኔ ጋር ትሄዳላችሁ? ባሎቻችሁ የሚሆኑ ልጆች በሆዴ አሉኝን? ልጆቼ ሆይ ተመለሱ፣ ባል ለማግባት አርጅቻለሁና ሂዱ አለቻቸው። እንደምትመለከቱት የሙሴ ሕግ የሚለው አንድ ሰው ቢሞት ሚስቱን የቅርብ ዘመዱ ያግባት፣ ወንድም ካለው ግን ሊያገባት የሚገባ እርሱ ነውና ያግባት የሚል ነው። ይህንን ሕግ መቼም ተግባራዊ ማድረግ ያስቸግራል። በኋላ በዚሁ በመጽሐፈ ሩት ውስጥ የምንመለከተው የዘመድ መበጀትን ነው። ለዚህም ነው ኑሐሚን በማስተዛዘን ታነጋግራቸው የነበረው። ከእኔ ጋር የምትሄዱ ከሆነ ባል ማግባት አትችሉም። ሕዝቤ ከእናንተ ጋር ምንም አይነት ኅብረት እንዲያደርጉ አልተፈቀደላቸውም። የሚጠይቃችሁም ዋጋ እጅግ ብዙ ነው። በእርግጥም እናንተን ያገሏችኋል። ምክንያቱም ከሞዓባውያን ጋር ምንም አይነት ስምምነት የለንምና በማለት ነበር። ሩት ምዕራፍ 1 ቁጥር 12ን ልብ ብላችሁ ተመልከቱ። ልጆቼ ሆይ ተመለሱ፣ ባል ለማግባት አርጅቻለሁና ሂዱ። ተስፋ አለኝ ብል ዛሬ ሌሊትስ እንኳ ባል ባገባ ወንዶች ልጆችም ብወልድ እነርሱ እስኪያድጉ ድረስ ትቆያላችሁን? ስትል ና ስትናገራቸው እንመለከታለን። ኑሐሚን በጣም አድርጋ በምድራቸው እንዲቀሩ ታነሳሳቸው ጀመር። ሁሉን ነገር ያስቀመጠችው በግልጽ ነው። ብዙ ልጆች ቢኖሩኝ እንኳን እኔ ፈቃደኛ አይደለሁምና ፈቃደኛ ብሆንም እንኳን እነርሱ እስኪያድጉ ድረስ ትጠብቃላችሁ? ልታደርጉ የማትችሉትን ነገር ለምን ለማድረግ ትፈልጋላችሁ? በማለት ነበር የነገረቻቸው። ቁጥር 13ን ልብ በሉ። እንደምትመለከቱት እግዚአብሔር በኑሐሚን ቤተሰብ ላይ ፍርድን እንዳመጣ ነው። ይህንንም ነው ለምራቶቿ በመንገር እንዳይከተሏት ያደረገችው። በዚህም ምክንያት እንዲከተሏት አልፈቀደችም። ድምፃቸውንም ከፍ አድርገው እንደገና አለቀሱ። ኦርፋም አማቷን ሳመች፣ ሩት ግን ተጠጋቻት የሚለውን ቃል ደግሞ በቁጥር 14 ላይ እናገኛለን። አሁን ወዳጆቼ የመለያየው መንገድ ላይ ደርሰናል። እንዳልኳችሁም በሞዓብ ውስጥ በደረሳችሁበት መለያ መንገድ ላይ እነዚህን ሦስት ሴቶች ቆመው በምናባችሁ ወይም ደግሞ በሐሳባችሁ ታያላችሁ። እኔም ሆንኩ እናንተ በዚያን ቀን እነዚህን ሦስት ሴቶች የምሥራቅ ሴቶች የሚለብሱትን ልብስ ለብሰው እርስ በርስ ሲያለቅሱና ሲላቀሱ እንመለከታለን። ይህንን ሁኔታ ስንመለከት ምንም የሚጠቅም ነገር እንደሌለ አድርገን እንወስዳለን። ነገር ግን ወገኖቼ ሆይ የዚህን ጠቀሜታ እኔ ልነግራችሁ እችላለሁ። ይህ ቁርጥ ያለ ውሳኔ በዚያን ወቅት ባይወሰን ኖሮ ኢየሱስ ክርስቶስ በቤተልሔም ባልተወለደ ነበር። በዚያን ወቅት ትክክለኛ ውሳኔ ባይሰጥ ኖሮ እነዚያን ጠቢባን ሰዎች ወደ ቤተልሔም ሲጓዙ ባላየንም ነበር፣ ምክንያቱም ክርስቶስ በዚያ ይወለድም ነበርና። በዚህ ቦታ ለኛ የሚጠቅም ነገር አለ ብለን ባንመለከትም እንኳን ትልቅ ውሳኔ የተወሰነበት ስፍራ ነው። እንደምንመለከተው ኦርፋኗ ሚንን ሳመቻት፣ እሮት ግን ተጠጋቻት፣ ኦርፋ ጀርባዋን አዞረችባት። ይህም አስቀድማ ኑሐሚንን የመከረቻት ነበር። ቁጥር 15 ላይ ኑሐሚንም እነሆ ባልንጀራሽ ወደ ሕዝቧና ወደ አማልክቷ ተመልሳለች፣ አንቺም ደግሞ ከባልንጀራሽ ጋር ተመለሽ ያለቻት ይላል። ኦርፋ ለመመለስ ወሰነች። ይህ ውሳኔዋ ለእግዚአብሔር የሚያስደስት አልነበረም። እንደምትመለከቱት የተመለሰችው ወደ ጣዖቷ ነው። እርሷ ከተመለሰች በኋላ መጽሐፍ ቅዱስ ያለው ነገር የለም፣ ፈጽሞም ረስቷታል። ከዚያም በኋላ ስለ እርሷ የሰማነው ምንም ነገር የለም። ነገር ግን ሩት በእግዚአብሔር ፊት ወሰነች። ውሳኔዋም ለዛሬ ብቻ ሳይሆን ለዘላለም ነበር። ስለ እርሷ የተጻፈው በመጀመሪያው የአዲስ ኪዳን መጽሐፍ ውስጥ የመጀመሪያው ምዕራፍ ላይ እናገኛለን። ወደ ክርስቶስ በወረደው የዘር ሐረግ ውስጥ ተካታ እናያታለን። ሩት ምን ያህል ጨዋ እንደሆነች ለመፈተን ኑሐሚን ፈለገች። ወደ ጓደኛዋና ወደ ሕዝቧ እንዲሁም ወደ አማልክቶቿ እንድትመለስ እንደ ገና ጠየቀቻት። ቁጥር 16ን ስትመለከቱ ደግሞ ይህንን እውነት ታገኛላችሁ። በዚህ ቦታ ላይ ማለትም በቁጥር 16 ላይ ሩት በጣም ጠቃሚ ውሳኔ ወሰነች። ይህ ውሳኔ ከውሳኔዎች በላይ የሆነ 7 ጥፍ ውሳኔ ነበር። ይህም ውሳኔ ለእግዚአብሔር ነበር። ወገኖቼ ሆይ እኔ እንደማምነው ይህ ውሳኔ ከምንም የበለጠ አስፈላጊ ውሳኔ ነበር። ይህ አይነቱ ውሳኔ ልክ አዲስ ኪዳን እንደሚናገረው አይነቱ ውሳኔ ነው። በሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 10 ላይ እንደ እግዚአብሔር ፈቃድ የሆነ ሐዘን ጸጸት የሌለበትን ወደ መዳንም የሚያደርሰውን ንስሐ ያደርጋልና ያለ ማዘን ግን ሞትን ያመጣል ይላል። ሩት ይህንን አይነት ውሳኔ ወስና ስትቀጥል በምትሞችበትም ስፍራ እሞታለሁ፣ በዚያም እቀበራለሁ፣ ከሞት በቀር አንቺንና እኔን አንዳች ቢለየን እግዚአብሔር ይህን ያድርግብኝ እንዲሁም ይጨምርብኝ አለች ይላል። ይህ ነበር የሩት 7 ጥፍ ውሳኔ ወገኖች፣ ለእግዚአብሔርም እውነተኛ ውሳኔ ነበር። ይህንን ነው ላሳስባችሁ የምፈልገው። በዚህ ዘመንም የሚያስፈልገው ውሳኔ ይህ ነው። ብዙ አማኞች ብዙ ውሳኔዎችን በእግዚአብሔር ፊት ይወስናሉ፣ ብዙ ነገርም ከእግዚአብሔር ጋር ለማድረግ ቃል ይገባሉ። ነገር ግን ወደ ፍጻሜ ሲያደርሱ አንመለከትም። አብዛኛውን ጊዜ እኛ ክርስቲያኖች ተንበርክከን የመስቀል ስር አርበኞች እንሆናለን። ከእግዚአብሔር ጋር ብዙ ቁጥር ስፍር የሌላቸው ውሳኔዎችን እንወስናለን። አልመለስበትም፣ እንዲያደርጋለሁ፣ እንዲሆንልሃለሁ እንላለን። ነገር ግን ወደ ፍጻሜ አናመጣውም። ቃላችንን የማንጠብቅ ሰዎች እንሆናለን። እግዚአብሔር ግን ውሳኔያችንን እንድንፈጽም እንደሚፈልግ እኔ አምናለሁ። በዛሬው ዘመን የሚያስፈልገው ነገር ሁሉም ሰዎች እውነተኛ የሆነን ውሳኔ ለእግዚአብሔር እንዲወስኑ ነው። የሩት ውሳኔ ይህ አይነት ውሳኔ ነበር። በመጀመሪያ ሩት ያለችው በምትሄጂበት ሁሉ እሄዳለሁ ሲሆን፣ ይህም ማለት በሌላ አባባል ከአንቺ ጋር ለመሄድ ወስኛለሁ፣ ስለዚህም እሄዳለሁ ማለቷ ነበር። ሁለተኛ ውሳኔዋ በምትኖሪበት ቦታ እኖራለሁ ሲሆን፣ በሌላ አባባል ከኑሐሚን ጋር መሄድን ብቻ ሳይሆን የመረጠችው እርሷን የሚያጋጥማትን ሁሉ ለመቀበል ራሷን አዘጋጅታ ነበር ማለት ነው። ይህም ማለት ድህነትሽን ሁሉ እቀበላለሁ ማለቷ ነበር። እንደ ፀሐይ ብርሃን የሚፈነጥቅ ፈገግታ ያላት ሩት ትዳር መስርታ ከወንድ ጋር እንደ ተጣበቀች ሁሉ አንድ ጊዜ እንዲሁ ከኑሐሚንም ጋር ስትጣበቅ እንመለከታታለን። ሦስተኛው ቃሏ ሕዝብሽ ሕዝቤ ይሆናል፣ ሕዝቤና ማልክቶቼን ትቼ ራሴን ከእግዚአብሔር ሕዝብ ጋር አድርጌያለሁ በየሚል ነበር። ወገኖቼ ሆይ ራሳችሁን ከእግዚአብሔር ሕዝቦች ወገን ጋር ካላደረጋችሁ ለእግዚአብሔር ልትለዩለትና ልትወስኑ አትችሉም። ሩት ታውቃለች፣ ነገር ግን እንዲህ አለች፣ ሕዝብሽ ሕዝቤ ይሆናል። አራተኛ ውሳኔዋ ደግሞ አምላክሽ አምላኬ ይሆናል የሚል ነበር። አሁንም ቅድም ያነሳሁትን ነጥብ ማለትም ሩት ለምን በሽተኛ የሆነውን መሐሎንን ለማግባት እንደወሰነች የገመትኩትን ልነግራችሁ እወዳለሁ። መሐሎን የመጣው ከቃል ኪዳኗ ምድር የዳቦና የምዝጋና ቤት ከሚባለው አገር እንደሆነ ሩት ሰምታለች። እንደሚመስለኝ ለመጀመሪያ ጊዜ እውነተኛ አምላክ እንዳለ ሳትሰማ አልቀረችም። ስለዚህም ይህንን ሰው በማግባት የዚያ ቤተሰብ አባልም በመሆን ይህንን እውነተኛና የአምላክ ለማወቅ ስለፈለገች ነው። አምላክሽ አምላኬ ይሆናል ብላ ስትወስን ምን አይነት ውሳኔ ነበር ያደረገችው? ውሳኔዋ ይህ ብቻ አልነበረም። ነገር ግን በምትሞትበት ቦታ ሞታለሁ የሚልም ነበር። እጅግ ደስ ያሰኛል። ይህ ውሳኔ ዛሬ ከኔና ከናንተ ይልቅ ትልቅ ትርጉም የሚሰጠው ለሩት ነው። የወሰነችው ውሳኔ ቢኖር የእስራኤል ተስፋ የኔም ተስፋ ነው የሚል ነበር። አባታቸው አብርሃም አንድ ቀን ከሙታን መካከል ይነሳል፣ በዚያም ምድር ይኖራል ብለው እስራኤላውያን ያምኑ ነበር። የአብርሃምም ተስፋ ይህ ነበር። ወደ ገነት ሄዳለሁ ብሎ አላመነም ነበር። ያመነው ነገር ቢኖር እዚሁ ከሞት እንደሚነሳ ነበር። በዚህም ምክንያት ከኬጣውያን የመቃብር ዋሻ ገዝቶ ሚስቱን ሳራ እዚሁ ቀበራት። ኋላ ላይም እርሱ እንዲሁ ተቀበረበት። ይስሐቅም ይኸው ተስፋ ነበረው። ሽማግሌው ያዕቆብ እንኳ ሳይቀር በግብፅ ምድር በሞተ ጊዜ እንዳይቀብሩት በመናዘዝ ወስዳችሁ አባቶቼ በተቀበሩበት ቦታ ቅበሩኝ በማለት ተናገረ። ለዚህ ነበር ከሞት የመነሳት ተስፋ የነበራቸው። ከተማን ይጠብቁ ነበር። መሰረት ያላትን እግዚአብሔር የሰራትንና የፈጠራትን ከተማ ይጠብቅ ነበርና ይላል ዕብራውያን ምዕራፍ 11 ቁጥር 10ን ልብ ይሏል። ዕብራውያን 11 ቁጥር 10ን ይመለከቷል። ይህ አንድ ቀን በዚህች ምድር ላይ ይሆናል ወዳጆቼ። በርግጥ ይህ ተስፋ የብሉይ ኪዳን ተስፋ ነበር። ኢየሱስ ክርስቶስ ለደቀ መዛሙርቶቹ ሲናገር ስፍራ ላዘጋጅላችሁ እሄዳለሁ ይላል። ከዚህች ምድር ውጪ የሆነች አዲስ ምድር ይላቸው ነበር። ዮሐንስ 14 ቁጥር 2ን ተመልከቱ። ዮሐንስ ምዕራፍ 14 ቁጥር 2ን መመልከት ይቻላል። ትመለከታላችሁ እግዚአብሔር ለአብርሃም የገባው ቃል ኪዳን በምድር ላይ ዘላለማዊ ቤት እንደሚሰራለት ነው። ስለዚህም ነገር ሩት ስትናገር በዚያ ምድር ኑኃሚን ብቻ ሳይሆን የምትቀበረው እኔም ጭምር ነኝ በማለት ነበር። የዚህች ሴት ተስፋ በዚያ ምድር ላይ ልክ አብርሃም፣ ይስሐቅና ያዕቆብ ያላቸውን ተስፋ ያህል ነበር። ይህች ሴት ያላት ተስፋ የብሉይ ኪዳን ተስፋ ነበር። የሩት ሰባተኛው የውሳኔዋ ክፍል ይህ ነበር። ከሞት በስተቀር አንቺንና እኔን አንዳች ቢለየን እግዚአብሔር ይህን ያድርግብኝ እንዲሁም ይጨምርብኝ የሚል ነበር። ወዳጆች፣ ምን አይነት ውሳኔ ነው ይቺ ሴት የወሰነችው? ውሳኔዋ ይህንን የማደርገው ለአንድ ቀን ወይም ለሰዓታት ሳይሆን ዘመኔን በሙሉና ለዘላለም ነው የሚል ነበር። በሩት ሕይወት ውስጥ የምናየው እውነተኛ ንስሐን ነው። ዛሬ ስለ ንስሐ ብዙ ነገሮችንና ሁኔታዎችን እንሰማለን። ይህም ሆኖ ለንስሐ ያለን አመለካከት ትንሽ ዘለላ እንባ ማፍሰስ እንደሆነ አድርገን ነው የምንቆጥረው። ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 10 ላይ የሚለውን አስታውሱ። እንደ እግዚአብሔር የሆነ ሐዘን ወደ መዳን የሚያደርስ ንስሐን ያደርጋል የሚል ነው። እንዲህ አይነቱ ንስሐ ወደ መዳን ያመጣል። ያለ ማዘን ግን ወደ ሞት ያመጣል። ያለ ማዘን ምን ይሆን? ይህ ሐዘን እንዲሁ ዝም ብሎ እንባን ማፍሰስ ነው። ዓለም ወዳጆቼ እንባን እንዲሁ በከንቱ ሊያፈስ ይችላል። እስቲ እንደገና ወደዚያ መንትያ መንገድ ልውሰዳችሁና እነዚያን ሦስት ሴቶች እንመልከት። ኦርፋ ልክ እንደ ሩት ብዙ እንባን አፍሳለች። ማረቧም ልክ እንደ ሩት ማረብ እጅግ ረጥቦ ነበር። የእነዚህ ሴቶች ልዩነት ምኑ ላይ ይሆን? ልዩነታቸው ግልጽ ነበር። ኦርፋን ብዙ እንባ አፍስሳለች፣ ነገር ግን እንባ እውነተኛ ንስሐን አላመጣላትም። እውነተኛ ንስሐ ምን ይሆን? የግሪኩ ቃል በሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 10 ላይ ሲናገር ሜቶኖያ ሲለው የዚህ ትርጉም ሐሳብን መቀየር የሚልን ይዟል። ይህም ማለት ደግሞ አንድን አቅጣጫ ይዘ የምትጓዝ ከሆነ ይህንን አቅጣጫ ትተ እንደገና ወደ ኋላ በመመለስ ከመጀመሪያው መንገድ በተቃራኒ ሂድ ማለት ነው። ብዙ ሰዎች ንስሐ መግባት በተፈለገበት ቦታ ይገኛሉ፣ ንስሐም ይገባሉ፣ ለውጥንም ያሳዩ ይመስላሉ። ሌላው ቢቀር እንደ ተመለሱ ይናገራሉ፣ ጥቂትም እንባን ያፈሳሉ፣ ነገር ግን የመጀመሪያውን መንገዳቸውን ተከትለው መጓዝ ይጀምራሉ። ኦርፋን በትክክል ያደረገችው ይህንኑ ነበር። ወዳጆቼ በሩት ፊት ብዙ እንባን አፈሰሰች፣ ነገር ግን ፊቷን ወደ ቤተልሔም አድርጋ አካሄዷን ከእግዚአብሔር ጋር አላደረገችም፣ ለእግዚአብሔርም አልቆመችም፣ ወደ ጣዖቷ ተመለሰች። ዛሬም አንዳንድ ሰዎች እንዲሁ ናቸው፣ ጥቂት እንባን ያፈሳሉ። ወገኖቼ ሆይ እንባ ማለት ንስሐ ማለት አይደለም። ምናልባት ከእውነተኛ የልብ ሐዘንና ጸጸት ሊወጣ ይችላል፣ ነገር ግን መመለስን አቅጣጫን መለወጥን ላያሳይም ይችላል። አባቴ ልጅ ሆኖ እርሱ በነበረበት አካባቢ በወንዙ ላይ ስለምትንሳፈፍ የንፋሎት ጀልባ ከጥቂት አመታት በፊት ይነግረኝ ነበር። እንደነገረኝም ይህች ጀልባ ትንሽ የንፋሎት ማሞቂያና ትልቅ የጩኸት ድምጽ የሚያወጣ መሳሪያ ነበራት። ይህች መርከብ ወደፊት እየቀዘፈች ያለች ክላክስ ማድረግ ወይም ደግሞ ጥሩምባ ማድረግ ሲያስፈልጋት ወይም ጩኸቱን ማሰማት ስትጀምር ጀልባ ወደ ኋላ መሄድ ትጀምራለች። ምክንያቱም የንፋሎት ማሞቂያው ትንሽ በመሆኑ የጀልባዋን ሞተር በማንቀሳቀስ ወደፊት እንድትሄድ እንዲሁም ጥሩምባዋን ለማስጮ በአንድ ጊዜ ሁለቱንም ለማድረግ ኃይል ስለሚያንሳት ነው። ዛሬም እንዲህ አይነት ብዙ ሰዎች አሉ። በቤተ ክርስቲያን ውስጥ ትልቅ ጩኸትን ያወጣሉ፣ ለመሸነፍ ያላቸው ልብ ግን ትንሽ ነው። ከዚህም የተነሳ ወደሚያድነው ወደ ክርስቶስ ዕውቀት ሊመጡ አልቻሉም። የሚገርመው ነገር ቢኖር እነዚህ ሰዎች በኃጢአታቸው ላይ ጥቂት እንባን ያፈሳሉ፣ ታላቁንም ጩኸታቸውን ያሰማሉ። ይህንንም ለማድረግ ስሜታውያን ናቸው። በስሜትም ሆኖ ምስክርነትን መስጠት ይወዳሉ። ነገር ግን በሕይወታቸው አይገልጹትም፣ አያሳዩትም። ምስክርነታቸውን ሲሰጡ ሌሎችን ለማስለቀስ የሚጥሩ ብዙ ሰዎችን አውቃለሁ። በድምጻቸው ውስጥ እንባ ያዘለ ሳግ ያሰማሉ። ነገር ግን እነዚህን ሰዎች በአጠቃላይ አላምናቸውም። ዳግም ተወልደዋል ብዬም አልገምትም። ስሜት ብቻ ነው ያላቸው። ልክ እንደ ኦርፋ ናቸው። አልቃሻ የሆኑ ሴቶች እንባቸውን ሲያፈሱ ተመልክቻለሁ። ነገር ግን በእውነት ወደ ውሳኔ ሲመጡ አላየውም። አንዳንድ ጊዜ አንዳንድ ሰዎች በዓይናቸው ላይ እንባ ላናይ እንችላለን። ነገር ግን ለክርስቶስ ሲወስኑ እንመለከታለን። ይህ ድርጊታቸው ጨዋነትና እውነተኛነትን ያመለክታል። የፋሲካ ቀን እሁድ ጠዋት ሁለት ጥንዶች ባልና ሚስቶች ወደ መድረክ መጡ። አንደኛው ጥንዶች ማለትም ባልና ሚስቶች በየስፍራው ሁሉ ያለቅሱ ነበር። ስለሚጮውና ስለሚያለቅሱ የሚሉትን ነገር ለመስማትም ሆነ ለመረዳት አልቻልም። ነገር ግን መንፈሳዊ ትምህርት በሚያስተምራቸው መኮንን ላይ እነዚህ ባልና ሚስቶች የፈጠሩት መገረም ቢኖር በእውነት ድነዋል ብሎ መልፋቱ ብቻ ነው። እነዚህ ሰዎች ግን አልዳኑም ነበር። ከሁለት ስህተት ትምህርት እንዲወጡ ወንጌላዊ ሆኖ የሚያገለግለውም እንዲሁ እንደ ደከመ ነግሮኛል። ሌሎቹ ጥንዶች ወይም ደግሞ ባልና ሚስቶች ግን እንባ አይታይባቸውም፣ ምክንያቱም አላለቀሱም ነበርና ነው። እነዚህ ሰዎች የተለወጡ ይመስልሃልን ሲል ጠየቀኝ። ይህ ከሆነ 25 ዓመታት አልፏል። ከዚያን ጊዜ ጀምሮ እስካሁን ድረስ እነዚህም ባልና ሚስቶች በቤተ ክርስቲያን ውስጥ አያቸዋለሁ። ዛሬም ድረስ ቢሆን ለጌታ እንደ ቆሙ ናቸው። ወዳጆቼ ሆይ እስቲ በግላችሁ የምትመልሱልኝን ጥያቄ ልጠይቃችሁ። ለክርስቶስ ወስናችኋል ወይስ ጥቂት እንባን እያፈሰሳችሁ ናችሁ? እውነቱን ልንገራችሁና እንባ ብቻውን የሚፈይደው ነገር የለም። እንዲሁም የዚህች ዓለም ሐዘን የሚያመጣው ሞት ነው። ወገኖቼ ሆይ እንዲህ አይነቱ ንስሐ ትርጉም አልባና ጥቅም የሌለው ነው። ነገር ግን እውነተኛ ንስሐ ወደ መዳንና ወደ እውነተኛ ለውጥ ያመጣናል። ልክ እንደ ሩት ማለት ነው። ሩት ለእግዚአብሔር የወሰነች እውነተኛ ውሳኔ ነበር። ድህነትንም ቢሆን እቀበላለሁ፣ መጠላትንና መገለልንም ቢሆን እቀበላለሁ፣ በሕይወቴ ዘመን ሁሉ ሳላገባ ብቀርም እንኳ እቀበላለሁ በማለት ነበር የወሰነችው። ሩት ከእግዚአብሔር ጋር በመሆኗ የሚመጣባትን ሁሉ ለመቀበል ፈቃደኛ ነበረች። ወደ ቤተልሔም ከኑኃሚን ጋር ለመሄድም ወሰነች። እግዚአብሔር ስለዚህ ቃል እጅግ የተመሰገነ ይሁን። እንግዲህ የተከበራችሁ አድማጮች የዚህ ምሽት ጥናታችን በዚሁ ላይ ያበቃል። የዚህን ተከታይ ክፍል ደግሞ በነገው ምሽት ክፍለ ጊዜያችን ይዘንላችሁ እንቀርባለን። እስከዚያው ድረስ ደህና ደሩ እያልን እንሰናበታችኋለን። ሰላም
አድማጮቻችን፣ እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።